My dear brothers and sisters,
ውድ ወንድሞችና እህቶች እያንዳንዱ ቀን የውሳኔ ቀን ነው። ፕሬዝዳንት ቶማስ ኤስ ሞንሰን ውሳኔ አስቀድሞ የመወሰን እጣ ፈንታ እንደሆነ ያስተምረውናል። ጥበባዊ የሆነ ሰው ነጻነቱን ተጠቅሞ ለአሁኑና ዘላለማዊ ውሳኔ ማድረግ ለመንፈሳዊ እድገቱ አስፈላጊ ነው። ለመማር በፍጹም ልጆች አይደላችሁም፣ ለመለወጥም ያረጀ አይደላችሁም። ለመማርና ለመለወጥ ፍላጎታችሁ የሚመጣው ከመለኮታዊ እድገት መጣጣር ነው። እያንዳንዱ ቀን ለዘላለማዊ ውሳኔ እድል ያመጣል። እኛ የሰማይ ወላጆች መንፈሳዊ ልጆች ዘላለማዊ ፍጥሮች ነን። መጽሐፍ ቅዱስ እንደተጠቀሰው እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው። በቅርቡ ተወዳጅ የሆነው የልጆች መዝሙር እኔ እግዚአብሔር ልጅ ነኝ የምለውን ሰምቼ ነበር፣ ተገረምኩ። በእናቶችና ታማኝ አባቶች አልፎ አልፎ ይህ ሲዘመር ለምን አልሰማውም? ሁላችንም የእግዚአብሔር ልጆች አይደለንም? ስለ እውነት ማናችንም የእግዚአብሔር ልጆች አለመሆናችን በፍጹም ማቆም አንችልም። እንደ እግዚአብሔር ልጅነታችን በሙሉ ልባችንና ነፍሳችን እሱን ከምድራዊ ቤተሰባችን የበለጠ መውደድ አለብን። ጎረቤታችንም እንደ ወንድሞችና እህቶቻችን መውደድ አለብን። ከዚህ የበለጠ ትእዛዝ የለም። የሰዎች ሕይወት ዋጋን በብዙ ደረጃ በፍጹም መወደስ የለብንም። የሰው አካልና መንፈስ የሰዎች ሕይወት እንደሆነ ቅዱስ መጽሐፍ ያስተምረናል። እንደ ጥንድ ፍጡር እያንዳንዳችሁ ዋጋ ሊገመት ለማይችለው የአካልና መንፈስ ስጦታ እግዚአብሔር መመስገን አለባችሁ። ለብዙ ዓመታት የሕክምና ዶክተርነት ሙያዬ ለሰው ልጆች አካል ታላቅ ክብር እንድሰጥ አድርጎኛል። ለእናንተ እንደ ስጦታ በእግዚአብሔር የተሰጠ ነው። በፍጹም የሚያስገርም ነው። የሚያይ ዓይናችሁን፣ የሚሰማ ጆሮዋችንና የሚዳስስ ጣታችሁን አስቡ። አንጎላችሁም እንድትማሩ ያደርጋል፣ እንድታስቡ ያደርጋል። ልባችሁ እናንተ ሳታውቁ ያለ ድካም ቀንና ሌሊት ይነፋል። ሰውነታችሁ ራሱን ይጠብቃል። ህመም እንደ ማስጠንቀቂያ አንድ ነገር ትክክል እንዳልሆነና ትኩረት እንዲደረግበት ተብሎ ይመጣል። የቁስል ህመም ከጊዜ ወደ ጊዜ ይመጣል። ጸረ እንግዳ አካል በመፍጠር ቁስሉን እንዲከላከል ያደርጋል። አካላችሁ ራሱን ይጠግናል። ቁስልና ሰንበር ይድናል። የተሰበረ አጥንት እንደገና ጠንካራ ይሆናል። እግዚአብሔር ከሰጣችሁ ብዙ ጥረት ያላችሁ አካላችሁ ጥቂቶቹን ጠቅሻለሁ። ምንም እንኳ በእያንዳንዱ ሰው ባይሆንም በአንዳንድ ቤተሰቦች ልዩ እንክብካቤ የሚያስፈልጋቸው የአካል ሁኔታዎች ይኖራሉ። ይህን ፈተና ለመቋቋም በጌታ የተሰጡ ዘዴዎች አሉ። ሰዎችም ትሑት እንዲሆኑ ድካምን እሰጣቸዋለሁ። እናም ጸጋዬንም ራሳቸው በፊቴ ዝቅ ላደረጉ ሁሉ በቂ ነው። እነሱንም በፊት ራሳቸውን ዝቅ ካደረጉ እኔም በእኔ እምነት ካላቸው ደካማ የሆኑ ጠንካራ እንዲሆኑ አደርጋለሁኝ። እንደ እኔ የኮከብ መንፈስ ፍጹም ባልሆነ አካል ሊኖር ይችላል። የዚህ ዓይነት አካል ስጦታ ወላጆችንና ልጆች ልዩ እንክብካቤ ለሚያስፈልገው የተወለደ ልጅ ጋር ሕይወታቸውን እንዲያዳብሩ ያደርጋቸዋል። የማርጀት ስጦታ ሂደት የእግዚአብሔር ስጦታ ነው። ሞትም ስጦታ ነው። የሟችነት አካላችሁ ለእግዚአብሔር ታላቅ ዕቅድ ደስታ አስፈላጊ ነው። ለምን? ምክንያቱም ሞት መንፈሳችሁ ወደ እሱ እንዲመለስ ያደርጋል። ከዘላለማዊ ቀስታ አመለካከት ሞት ያለ ጊዜ የተከሰተ የሚሆነው ከእግዚአብሔር ጋር ለመገናኘት ላልተዘጋጁ ብቻ ነው። አካላችሁ ለእግዚአብሔር ዘላለማዊ ቅድ ዋነኛ አካል መሆን ሐዋርያው ጳውሎስ የእግዚአብሔር ቤተ መቅደስ ማለቱ የሚያስገርም አይደለም። መስታወት ስትመለከቱ አካላችሁን ቤተ መቅደሳችሁ መሆኑን ተመልከቱ። እውነታው በየቀኑ ለአካላችሁ እንዴት እንደምታስቡ፣ እንዴት እንደምትጠቀሙ ውሳኔያችሁ ላይ ተጽዕኖ ያደርጋል። ይህም ውሳኔ የዕጣ ፈንታችሁን ያረጋግጣል። ይህ እንዴት ሊሆን ይችላል? ምክንያቱም አካላችሁ ለመንፈስ ቤተ መቅደስ ነው። አካላችሁን እንዴት እንደምትጠቀሙ መንፈስ ላይ ውጤት ያመጣል። ዘላለማዊ ጉዞአችሁን የሚወስኑ አንዳንድ ውሳኔዎች ያቀፉት አካላችሁን እንዴት መንከባከብና መጠቀም አለባችሁ። የትኛውን መንፈሳዊ ባህሪ ለማዳበር ትመርጣላችሁ? መንፈሳችሁ ለዘላለም ብቻውን መኖር ይችላል። ጌታ ለነቢዩ አብርሃም ከመወለድ በፊት ተመርጠሃል አለው። ጌታ እንደዚሁ ተመሳሳይ ለጀርማኝና ሌሎች ብዙዎቹ እንደዚህ ብለዋል። ስለ እናንተም እንኳን ተናግረዋል። የሰማይ አባታችሁ ለብዙ ጊዜ ያውቋቸዋል። በዚህ ወቅት እንደው ወንድ ልጅና ሴት ልጆች ወደ ምድር መጣችሁ፣ ለምድር ላይ ታላቅ ሥራውን መሪዎች እንድትሆኑ መርጣችኋል። የተመረጣችሁ ለአካላችሁ ባህሪ ሳይሆን ለመንፈስ ባህሪያችሁ ነው። ይህም በጀግንነት፣ በጉብዝና፣ በልብ ንጹሕ ታማኝነት፣ ለእውነት ጥማት፣ ለጥበብ በመራብና ለሌሎች ለማገልገል ፍላጎትን ያመጣል። እነኚህን ባህሪዎች ከመወለዳችሁ በፊት አዳብራችኋል። ሌሎች በዚህ ምድር ላይ በመፈለግ ማዳበር ትችላላችሁ። ዋነኛው የመንፈሳዊ ባህሪ ራስን መቆጣጠር ነው። የመብላት ፍላጎት ላይ ምክንያት ለማድረግ ብርታትን ማግኘት ነው። ራስን መቆጣጠር ጠንካራ ሕሊና ያዳብራል። ሕሊናችሁ አስቸጋሪ ነገር እና ፈተና ሲያጋጥማችሁ ስለ ምግባር መላለሳችሁን ይወስናል። ጾም ማድረግ መንፈሳችሁን በማዳበር የመብላት ፍላጎትን እንዲቋቋም ይረዳችኋል። የጾም ጸሎት የሰማይ እርዳታን ይጨምርላችኋል። ራስን መቆጣጠር ለምን አስፈለገ? እግዚአብሔር ለሰው ዘር ዋነኛ የሆነውን የማፍቀርና የመመገብ ፍላጎት ተክሎብናል። በእግዚአብሔር ሕግ ራሳችን ስንገዛ በረዥም ሕይወትና ታላቅ ፍቅር መደሰትን እንችላለን። ለዚህ የሚያስገርም አይደለም። ከእግዚአብሔር የዕቅድ ደስታ የማባከን ፈተና የሚመጣው አስፈላጊ የሆነውን የእግዚአብሔር የሰጠንን ፍላጎት ካለአግባብ ስንጠቀም ነው። ፍላጎታችንን መቆጣጠር ሁልጊዜ ቀላል አይደለም። ማናችንም ፍጹም በሆነ መቆጣጠር አንችልም። ስህተት ይፈጠራል፣ መሳሳት ይደረጋል፣ ኃጢአት ይደረጋል። ስለዚህ ምን ማድረግ አለብን? ከዚህ መማር እንችላለን። እናም እውነተኛ የሆነ ንስሐ መግባት እንችላለን። ባህሪያችን መቀየር እንችላለን። ፍላጎታችን ሊቀየር ይችላል። እንዴት? አንድ መንገድ ብቻ ነው ያለው። እውነተኛና ቋሚ ለውጥ ሊመጣ የሚችለው በሚያድነውና በሚያነጻው ኢየሱስ ክርስቶስ ኃጢአት ክፍያ ኃይል ብቻ ነው። እሱ እያንዳንዳችሁን ይወዳል። ትእዛዙን በፍላጎትና ከልብ በትክክል የምትጠብቁ ከሆነ የእርሱን ኃይል እንድታገኙ ያደርጋችኋል። ቀላልና እርግጠኛ የሆነ ነው። የኢየሱስ ክርስቶስ ወንጌል የለውጥ ወንጌል ነው። ስጋዊ አካልን የመቆጣጠር ኃይለኛ የሰው ዘር መንፈስ በትልቅ ስሜት ስር ባሪያ ሳይሆን አዛዥ ነው። የዚህ አይነት ነጻነት ኦክስጅን ለአካል አስፈላጊ እንደሆነ፣ ይህም ለነፍስ በጣም አስፈላጊ ነው። ከራስ ባርነት መላቀቅ እውነተኛ ነጻነት ነው። እኛ ነጻነትን ወይም ዘላለማዊ ሕይወትን ለመምረጥ ነጻ ነን፣ ወይም እስረኝነትን፣ ስቃይንና ሞትን ለመምረጥ ነጻ ነን። ወደ ዘላለማዊ ሕይወትና የነጻነት መንገድ ግብረ ገብነት አስተሳሰብ ስንመርጥ ያ መንገድ ጋብቻን ያቀፈ ይሆናል። የኋለኛው ቀን ቅዱሳን በወንድና ሴት መካከል ያለው ጋብቻ በእግዚአብሔር የታወጀ መሆኑን ያውቃሉ። እናም ለፈጣሪ ልጆች ዘላለማዊ እቅድ ጉዞ ቤተሰብ ዋነኛ አስፈላጊ እንደሆኑ ናቸው። ጾታም ከመወለዳቸው በፊትና በምድር እናም ለዘላለማዊ ዓላማ አስፈላጊ የሆነ መለያ ባህሪ መሆኑን እናውቃለን። በወንድና በሴት መካከል ያለው ጋብቻ ለጌታ ሕግጋትና ለእግዚአብሔር ዘላለማዊ እቅድ መሠረታዊ ነው። በወንድና ሴት መካከል ያለው ጋብቻ በምድርና በሰማይ ሙሉ ሕይወት የሚሰጥ የእግዚአብሔር ንድፍ ነው። የእግዚአብሔር ጋብቻ ንድፍን መስደብ፣ አለመግባባት ወይም አዛብቶ መተርጎም አይቻልም። እውነተኛ ደስታ የምትፈልጉ ከሆነ የእግዚአብሔር ጋብቻ ንድፍ ቅዱስ የሆነ ነፍስ የመፍጠር ኃይልና የጠበቀ ጋብቻን ወዳጅነትን ደስታን ይጠብቃል። አዳምና ሕዋን የባልና ሚስትነት ደስታ ልምድ ከማግኘታቸው በፊት በእግዚአብሔር እንደተጋቡ እናውቃለን። በዘመናችን መንግሥት ጋብቻን ለመጠበቅ ፍላጎት አላቸው። ምክንያቱም ጠንካራ ቤተሰብ ለጤንነት፣ ለትምህርት፣ ለበጎ አድራጎትና በማደግ ላይ ላሉት ትውልዶች ብልጽግና ከፍተኛ አስተዋጽኦ ስለሚያደርጉ ነው። ነገር ግን መንግሥት በምዕራባዊ ዝንባሌና መንፈሳዊ ባልሆኑ ፈላስፋዎች ተጽዕኖ አድሮባቸዋል። እነሱም ሕግን ለማስጠበቅ ደጋግመው ይጽፋሉ። ምንም እንኳ ሕግ አውጪዎች የፈለጉትን ቢያሳልፉ ስለ ጋብቻና ቅድስና የጌታ ሕግ ሊለወጥ አይችልም። ምንም እንኳ ኃጢአት በሕግ አውጪዎች ቢወጣም በእግዚአብሔር ፊት ኃጢአት መሆኑን አስታውሱ። የአዳኛችን ርኅራኄ የበለጠ በማሰብ ለእግዚአብሔር ልጆች መብትና ስሜት ዋጋ ብንሰጥም ሕግጋቱን መቀየር አንችልም። ለመለወጥ የእኛ መብት አይደለም። የእሱ ሕግጋት ማጥናት፣ መርዳትና መደገፍ አለብን። የአዳኝ የሕይወት መንገድ ጥሩ ነው። መንገዱም ከጋብቻ በፊት ንጽሕና ያቀፈና ከጋብቻ በኋላ ሙሉ ታማኝነትን ያስፈልጋል። ዘላቂ የሆነ የደስታ ልምድ የምናገኘው በጌታ መንገድ ብቻ ነው። የእሱ መንገድ ለነፍሳችን ቋሚ ጽናትና ለቤታችን ሰላምን ያመጣል። እናም ከሁሉም በላይ የእርሱ መንገድ ወደ እሱ ቤት እና የሰማይ አባታችን ዘላለማዊ ሕይወት ይመራናል። ይህ የእግዚአብሔር ሥራና ክብር ነው። ውድ ወንድሞችና እህቶች፣ እያንዳንዱ ቀን የውሳኔ ቀን ነው እና ውሳኔያችን ጉዞአችንን ይወስናል። አንድ ቀን ሁላችንም ለዳኝነት በጌታ ፊት እንቆማለን። ሁላችንም ከኢየሱስ ክርስቶስ ጋር ቃለ መጠይቅ ይኖረናል። ስለ አካላችን፣ ስለ መንፈሳዊ ባሕርያችን እና ስለ እግዚአብሔር ጋብቻ ንድፍ እንዴት ክብር እንደ ሰጠንና ስለ ቤተሰብ ያደረግነው ውሳኔዎችን ተጠያቂዎች ነን። ይህንን ዘላለማዊ ውሳኔ በየዕለቱ ጥበባዊ በሆነ መምረጥ እንዳለብን የልብ ጸሎቴ በተቀደሰው ስሙ ኢየሱስ ክርስቶስ ስም አሜን።